አስመራ ሰሞኑን እየታየ ያለው የደስታ ስሜትና ከዚያም ጥቂት ቀደም ብሎ ኢትዮጵያ ውስጥ የሆነው በሁለቱ ሀገሮች ጉዳይ አዲስ ምዕራፍ ከፋች ተደርጎ ተወስዷል። የተፈጠረውን ሁኔታ ምንነት መጪ ሂደቶችንም አክሎ በርከት ባሉ ጭብጦች ዙሪያ የታሪክ ምልከታ ለመፈንጠቅ እየታለመ በኢትዮጵያና ኤርትራ ጉዳዮች ላይ ሰፊ ጥናቶችን ያካሄዱ ሁለት ምሁራንን ውይይት ኢትዮጵያና ኤርትራ የሁለት ጎረቤታሞች ታሪክ በሚል ርዕስ ይዘናል። ተወያዮቹ ፕሮፌሰር ገብሩ ታረቀኝ ቀደም ሲል በዩናይትድ ስቴትስ ኒውዮርክ ስቴት ዩኒቨርሲቲ ለረጅም ዓመታት በመምህርነት ያገለገሉ የታሪክ ምሁርና የግጭቶች ጥናት ባለሙያ ናቸው። ፕሮፌሰር ገብሩ በአዲስ አበባ ዩኒቨርሲቲም በመምህርነትና በተለያዩ ኃላፊነቶች አገልግለዋል። ፕሮፌሰር ሹመት ሲሻኝ በዩናይትድ ስቴትስ ክሪስቶፈር ኒው ፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና በአሁኑ ወቅት በዩናይትድ ስቴትስ ዓለም አቀፍ የትምህርት መርሃ ግብር በባህር ዳር ዩኒቨርሲቲ በምርምርና በማስተማር አገልግሎት ላይ ናቸው። ምሁራኑን ያወያያቸው አሉላ ከበደ ነው።
ኢትዮጵያና ኤርትራ 20 ዓመታት የዘለቀ ግጭት፣ ሰላምና አዲስ ተስፋ፣ የሁለት ጎረቤቶችና ህዝቦች ታሪክና ቀጣይ ዕጣ ነው የምንመለከተው በዚህ ተከታታይ ውይይት። አዲሱ የሰላም መንገድ የፈጠረውን እድልና ሊመጡ የሚችሉ ፈተናዎች ካሉም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ያቀረቡትን የሰላም ጥሪ ተከትሎ ባለፉት ጥቂት ሳምንታት የተወሰዱት እርምጃዎች፣ ይልቁንም የጠቅላይ ሚኒስትሩ ባለፈው ሳምንት መገባደጃ ወደ አስመራ መጓዝ የጠበቃቸው እጅግ የገነነ የደስታ አቀባበልና እንዲሁም ህዝቡ ዘንድ ያሳደረው ሞቅ ያለ ስሜት አንድምታ በመቃኘት ብንጀምር፣ ህዝቡ ላይ ያያችሁ ስሜት፣ ግራም ቀኝም የተፈጠረው ሁኔታ ምን ይነግራችኋል? ፕሮፌሰር ገብሩ አዲስ አበባ ነው፣ ከእርስዎ ልጀምር።
ሁሉ ባልተጠበቀ ፍጥነት የተከናወነ ነበር እና አስመራ የታየው ትርኢት አብዛኛውን የኢትዮጵያ ህዝብና የኤርትራ ህዝብ በደስታ ያቀፈው እና የተቀበለው መስሎ ነው የታየኝ። ለእኔ ያመለከተልኝ በሁለቱም ወገኖች በሁለቱም ህዝቦች ለሰላም የነበራቸው ናፍቆት ያሳለፉት መራር 20 ዓመት ወይ ሰላም ወይ ጦርነት የሌለበት የሰቆቃና የመከራ ዘመን የመጨረሻ እልባት ያገኛል ከሚል ተስፋ ይመስለኛል ከመጠን በላይ ፍስሐና ደስታ የኤርትራ ህዝብ ያሳየው እና በእኔ በኩል መልካም ጅምር ነው፣ እንዲሰምር ጥልቅ ምኞቴ ነው። ለዚህ ምክንያት የሆኑት በእኔ ግምት ለምንድን ነው በአሁን ጊዜ እንደዚህ ሆነው የሚሉ ጥያቄዎች አሉ። ጥያቄው ተገቢ ነው፣ ግን ደግሞ 18 ወይም 20 ዓመት የዘገየበት ምክንያት ምንድን ነው በሚል ጥያቄ ካልታጀበ ሙሉ መልስ፣ የተሟላ መልስ ለማግኘት አስቸጋሪ መስሎ ይታየኛል። ሁለት ምክንያቶች ይመስሉኛል እዚህ ያደረሱን። አንዱ በኢህአዴግ ውስጥ የተደረገው የአመራር ለውጥ ነው ብዬ አምናለሁ። ያ የአመራር ለውጥ አዲስ ሊቀመንበር አመጣ። ሊቀመንበር ደግሞ በመሆናቸው አዲስ ጠቅላይ ሚኒስትር ለመሆን በቁ። እሳቸው ባሳዩት እስካሁን ድረስ ባሳዩት ፈጣን፣ ወሳኝ፣ ደፋር መሆናቸውን ነው። ባልተጠበቀ ምክንያት ከ20 ዓመት ጥበቃ በኋላ በድፍረት አስመራ መረብን ተሻግረው አስመራ ገብተው በእጅጉ ተስፋ የተጣለበት ጅምር አሳይተውናል። ሁለተኛው ትልቁ ምክንያት ይመስለኛል እስካሁን ድረስ ደንቃራ ምክንያት ዋናውና ትልቁ እንቅፋት ሆኖ የቆየው የህወሓት አመራር የሚል በሻዕቢያ በኤርትራ መንግስት ስለነበር አሁን በኢህአዴግ የታየው የመጣው ውስጣዊ ለውጥ የአመራር ለውጥ ህወሓትን ያዳከመ ከአመራር እርከኑ ያወረደ እና ከዚህ አዲስ አመራር ጋር ሰላም ለመፍጠር የሚቻልበት ወቅት ደርሰናል ከምን እምነት በመነሳት ይመስለኛል።
መልካም ፕሮፌሰር ገብሩ ሁለተኛውን ጥያቄንም ጥሩ አድርገው አያይዘው መልሰዋል። ፕሮፌሰር ሽመት ወደ እርሶ ነው የምመጣው። የተፈጠረውን ስሜት አንድምታ እርሶስ እንዴት ተረዱት? እንዴት ይገመግሙታል?
አዎ ሳየው የመጣልኝ ከዚህም በፊት ያገኘለው ነበረ። አንድ ላይ ተጣብቀው የሚወለዱ መንትያዎች አሉ። አንዳንዴ ሲያሚስ ትዊንስ ይሏቸዋል። አብዛኛው የውስጥ ሁኔታቸው ሁሉም የተገናኘ ነው። አንዱን ከአንዱ ለይቶ ለማስቀመጥ ያስቸግራል። በሰርጀሪ እንኳን እንለያያቸው ሲባል ከባድ የሆነ ትራውማ ይከተላል እና ኢትዮጵያና ኤርትራ በእነዚህ በሁለት ህዝቦች መለያየት የተፈጠረው እኔ ያን የመሰለ ሰቆቃ ይመስለኛል። ባለፈው 20 ዓመት መቼም ጊዜ ይሄ አይነት አጥር ታጥሮባቸው አያውቅም ነበረ። በሁለቱ ህዝቦች እናቃለን ከመረብ ባሻገር ያለውን ሀገር ጣሊያን ከ40 ዓመት በላይ ይዞት ቆይቶ ነበረ። እንዲያም ሆኖ እንኳ የሁለቱ ህዝብ ግንኙነት ተከልሎ አያውቅም። ከማዶ ከመረብ ባሻገር ያለው ህዝብ ይመጣል ወደ ኢትዮጵያ፣ ነጋዴው ይነግዳል፣ ተማሪው ይማራል፣ ጃባው ይጃባል። ጣሊያን ያን ይግዛው በዚህ በኩል የኢትዮጵያ መንግስት ይሁን እንጂ ያው ሊኖር ለነበረው ሰው ይህን ያህል ልዩነት አልነበረው። አሁን ነው እንዲህ ያለ ከባድ ፈተና የገጠመው በዚህ ባለፉት 20 ዓመቶች ነው እና በቀደም ያየነውም ያፈንድቶ የወጣ የህዝብ ስሜት የዚያ ቁርቋሬ መግለጫ ነው። ይሄ ያስታወሰኝ አቶ ለማ መገርሳ የኦሮሚያና የአማራ ሽማግሌዎች ተገናኝተው ሲሳሳሙና አንድ ላይ ሲወያዩ ከተመለከቱ በኋላ በእውነት የእያንዳንዱ ሰው ልብ ቢገለጥ እውነተኛው ስሜታችን ይሄ ነው ብለው የተናገሩበት ወቅት ትዝ ይለኛል፣ ከ6-7 ወር በፊት። አሁንም እዛ ዶክተር አብይን ለመቀበል የወጡት የተራ ሰዎች ደስታ እና እርካታ በምንመለከትበት ጊዜ ልባቸው ውስጥ ያለው ያ ነው። እውነተኛው ትክክለኛው የህዝብ ስሜት ያ መሆኑን ነው እኔ የተገነዘብኩት። የፖለቲካ ሊሂቃን የተለያየ ብሶት ሊኖራቸው ይችላል፣ የተለያየ አመለካከት ሊኖራቸው ይችላል። መሬቱ ላይ ያለው ህዝብ ግን እውነተኛ ስሜቱና እውነተኛ ምኞቱ ያ ነው። እርግጠኛ ነኝ በኢትዮጵያ በኩልም ቢታይ ከዚያ የሚለይ አይሆንም። እና አንዳንዴ ታሪክ እጅግ ፈጣን በሆነ ማርሽ የሚነቃነቅበት ጊዜ አለ። እኛም እዚያ ውስጥ ያለን ነው የሚመስለኝ። ዶክተር አብይ እጅግ በጣም ደፋር ናቸው። ድፍረታቸውም ነው ይህንን አይነት እርምጃ እንዲወስዱ ያደረጋቸው። የፓርቲ ሎሌም አይደሉ። ልባቸው ውስጥ ያለውንና እውነተኛ የሆነውን ከፓርቲው ፍላጎትና ከፓርቲው ቋንቋ ውጭ ነው እስካሁን ኦፐሬት ያደረጉት። እርግጥ ነው በመዋቅሩ ውስጥ ናቸው፣ ግን ማንም ፖለቲካ የማይናገረውን ቋንቋ ማንም ካድሬ ለፓርቲው ያለውን በላይ ታዛዥነት ሳይሆን እውነተኛውን እና ከልባቸው የሚመነጨውን ነው እያደረጉም እየተናገሩም ያሉት። በሀገራችን ውስጥ ያለውን የፖለቲካ ቮካብለሪ የፖለቲካ ግራመር ቀይረውታል። ከድፍረታቸው የተነሳም ሌሎች ሊያደርጉት የማይችሉትን ነገሮች ወይም የማይደፍሩትን እየደፈሩት እና ሁኔታዎችን እጅግ በጣም በሚያስደንቅ ፍጥነት እየገፏቸው ይገኛሉ እና እኔ መቼም ያንን ስሜት የምለካው እውነተኛው የኤርትራ ሕዝብ ፍላጎት ልብ ውስጥ ያለው በቀደም ያየነው ነው። ዶክተር አብይም ያንን እድል ስለሰጡት በታሪክ በኩል ትልቅ ባለውለታችን ናቸው እላለሁ።
መልካም፣ የታሪክ ጉዳይ ገፋ አድርገን እንሄዳለን። ከታላቁ የደስታ ስሜት ባሻገር በታሪክ ግራና ቀኝ መመልከት የሁለቱን ህዝቦች ትስስርም ሆነ አጋጣሚዎች ትመለከታላችሁ። ፕሮፌሰር ሹመት ይህ የተለየ የሚሰኝ ክስተት አሁን እንዴት ሊሆን ቻለ? እንደምንስ ሊሳካ ቻለ? በርሶ እይታ።
የተከበራችሁ አድማጮች እንደምትገምቱት ውይይቱ አላበቃም፣ ይቀጥላል። በተከታዩ ቅንብራችን በዚህ የመጀመሪያ ክፍል ዝግጅት ያልተሳተፉትን ኤርትራዊውን የታሪክ ምሁር ፕሮፌሰር ተከስተ ነጋሽ የሰጡትን ትንታኔ አክሎ ይመለሳል።